የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በህብረ ብሔራዊነት በመላ ኢትዮጵያ እንቅስቃሴ የነበረው ኢሃፓ በጉልበትና ፋሽስታዊ ሽብርን አንግሶ በመይሶንና በሌሎች በራሱ በደርጉ የተከፈቀፉ ድርጅቶች አንድ ላይ ተደባልቀው ከነበራቸው ተከታዮች በብዙ ጥፍ የሚበልጡ አባላትና ደጋፊዎች ነበሩት። በወቅቱም በብራነ መስቀል የሚመራው አንጃ በህቡ የነበሩ አባላቱን በማጋለጥ ከፍተኛ ጉዳት አድርሷል። አሁንም የብራነ መስቀል ተከታዮች ሊቀመንበርነን ብለው ተሰይመው ህዝብን በማወናበር ላይ ይገኛሉ። ኤርትራን ጨምሮ በ14ቱም ክፍለ ሀገራት ጀግና የኢሃፓ አባላት ያልነበሩበት ቦታ አልነበረም። ዘር፣ ሃይማኖት፣ ጾታ ሳይለዩ በድሜ ሳይገድባቸው የየበኩላቸውን አስተዋጽኦ ሲያበረክቱ ተሰውተዋል፣ አካለ ጎደሎ ሆነዋል፣ ታስረዋል፣ ተሰደዋል። በነገሌ ቦረና የኢሃፓ አባላትና ደጋፊዎች በአሰቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጻውን እና በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል 3 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 3 ዳዊትና ዘርዓይ እውነትም ደም የምጠጡ ዋጋንን ትመስለዋል። አዳነን ባቆም የሚባል ልጅ መለመለኝ። ዲሞክራሲያ አስነበበኝ እያልኩ መናገር ሲጀምር የቀበሌ ነው ቤቱን ታሳየናለህ አሉኝ። አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ። ተናደዱ ጨሱ። አሃ እቺ የአባ ታክቲክ ማን አባክ ልታታልል ነው? አንተ የበከትካ ናርኮ። ከዚያ ወዲያ ዱላቸው አይነት የለውም። በእጃቸውም በእግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ። በስስ ብልቴ ላይ ያረፈብኝ ምት ገላገለኝ። ተጠቀለልኩ። ባፌና ባፍንጫዬ ደም ከመሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ። ጎትተው ወደ በሩ ጥግ ጣሉኝ። በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳሁ። አቶ ታደሰ ቦጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ። የደበቅኩት ነገር ቢገኝ ግን በገዛ እጄ መቃብሬን ምባሴን ገልጾልኝ እነሱም ሌላውን ጓድ ወደ ማሰቃየት እኔም ወደ ወታደሩ ኪስ ክፍል ተፋጠጥ። ወታደር ተስፋዬ በግቡ የፔናልቲ ኤሪያ የመጨረሻውን ቴክኒክ እንደሚያበጃጅ ሁሉ ጥሩ በሚመስል ትህትና እየተቀለፈለሰ አንተ ገና ልጅ ነህ ለምን ትሰቃያለህ? ያሳሳቱ ሌሎች አለኝ። ሌሎች ጓዶች የሰጡትን ቃል አሳየኝ። ፊርማቸውንም አንተ በእነዚህ አይን በጣም ተራ ነህ ስለዚህ ያባ እንዳለቀላ ታውቀህ የበኩልህን እያስታወስክ ንገረኝ አለ። በርግጥም ለዓላማው ለውለተኛነቱ ብሰለፍም በድርጅቱ እጅግ በጣም ተራ ነኝ። ልደብቅ የማይቻለኝን ነገር ለጸጸት የማይደረገኝን የተወሰነ ስራዬንና ግንኙነቴን ስቃዬን ለመቀነስ አመንኩ አስመዘገብኩ። በጭፍጨፋው በምርመራው ኢንፎርሜሽን መረጃ በብዛት ስላገኙ ካድሬዎች በጥርፊያ ይዋከባሉ። ከቀበሌ ቀበሌ ይበራሉ። ያም ሁሉም እየተነደፈ ነው። በብዙዎች ላይ ይህ ነው የማይባል ግፍ ሰሩ። በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ። በኋላ በሁለተኛው ቀን ደም ሸንቻለሁ። በምርመራ ሰዓት ጭኔና ጀርባዬ በመጎዳቱ ለሁለት ዓመታት እየቆሰለ ያዥና ይገለፈፍ ነበር። የግሮቼም ጣቶች ለረጅም ጊዜ ደማዝለው በልዘው ነበር። ዳኑ ህሊናዬ ግን ዛሬም ደም እንደቋጠረ ህመሙ እንደተሰማው አለ። ትልቅ ባልሆንም ትልቅ ስራ መምህር መሰለ ወንድሙ ኢትዮጵያን ድርስዋን እንደደረሽውሃ ያጥለቀለቃት የለውጥ ማበል የኔንም ህይወት ጎብኝቶ ነበር። በተማሪ ንቅናቄ የጨሁንለት የመሬትና የመብት ጥያቄ በተሳትፎ ሲተረጎም ማስተዋልን መምረጥን መወሰንን እያላመደን መጣ። ካልተከበረለት የድሃው ልጅ መብቱ ምን ልዩነት አለው ህይወቱና ሞቱ ያልንለትን የድሃ ልጅ እንዳይሆን ከፈለክ የልጅ ልጅህ ገባር አንተም ተሰዋና ልጅህ ሞትን ይማር ብለን በአደባባይ ለመሬቱ ባለቤትነት የጮህንለትን ገበሬ በአካል ለመገናኘት ወደ ከተሜውና ገጠሬው በነጥላይ ጨዋቃ ዜማ ታጅበን ስንዘምትና አገር በእድልታ ሲቀበለን የነበረውን ወዳጅነት ግለቱ ሳይበርድ በስራ ላይ ለማዋል በመስክ ስንፈትሸው የተፈጠረው ግጭት እሳት ወለደ። ባንድ ጎኑ የሚያበስል በሌላ ጎኑ የሚያቃጥል ትግል እድገት በህብረት የዘመትኩት በሲዳማው ክፍለ ሀገር አገረ ማርያም ወረዳ ነው። ገበሬውን በማንቃትና በማስተማር 80 የገበሬ ማህበራት አደረጀን። ገበሬው ከፊውዳሎች እጅ አፈተለቀ፣ ፊውዳሎች አቆረፉ። በገበሬው ላይ ባፈጠጠ አይናቸው ዘማቹን ይገረምሙት ስሙንም ያሳምሙት ገቡ። የክርስቲያን ልጆች ካረመኔ ጋር አብረው የጨዋውን ልጅ ሊያስጨርሱት ነው እያሉ ወሬ ያናፈሱ ጀመር። ውጥረት ሰፈነ። ሻለቃ ታከለ ወልዴ የአውራጃው አስተዳደር እና አቶ ኤሌማ ኤሌሹን ገመሬ አሴማንና እውቅ የገበሬ መሪዎችንና ድሃ አርሶ አደሮችን ጎለልቻ በሚባል ቦታ በአንድ ያልተጠናቀቀ የክሊኒክ ህንፃ ውስጥ በስብሰባ ላይ እንዳሉ 27ኛ ሻለቃ ጦር አስከብቦ 179 ሰዎችን በተወሰነች ሰዓት በመትረየስ አስፈጀ። ጎለልቻ በደም ታጠበች። የአገረ ማርያም ገበሬ ያለውን መሳሪያ ሰለጠውን ይዞ በጀባ ስሬ ገደል ሸፈተ። የከተማው ቤቶች በእሳት ጋዩ። የከተማው የአስፋልት ሬንጅ እንደ ቅቤ ቀለጠ። ሽብርና ፍጅት አገረ ማርያምን አራዳት። በዚህ ወቅት ነበር ዘማቹ በየን ኡስጣቢያው ዘመቻውን ለማቋረጥ አቋም ላይ የደረሰውና እኔም ስለ ትግል የሚያስፈልገኝን የህሊና ስንቅ ቋጥሬ የወጣሁት። ከዘመቻ መልስ በይርጋለም ትምህርትና ትግል ትከሻ ለትከሻ ተረጋግፈው ጥቂት ተጓዙ። ውስጥ ውስጡን ሲብላላ የነበረው የትምህርት ከድል በኋላ ሐሳብ እያየለ በመምጣቱ በሁለት እኩያ በሆኑ የፖለቲካ ኃይሎች መካከል የተከሰተው የመስመር ልዩነት በበለጠ እየጎላ መጣ። የመማሪያ ክፍል ሰሌዳዎች ጠዋት የኢህአፓን አቋም ካንጸባረቁ ረፋዱን ደግሞ የመኢሶንን። ዛሬ የኢህአፓ ደጋፊ ነገ ደግሞ የመኢሶን ደጋፊ በጠመኔ ይወጋገዛሉ። ቅራኔው ተባ። ሁሉም በየዓላማው አደባ። የፕሮፓጋንዳ ውጊያው ወደ ጠመንጃ ዞረ። በዚህ ምዕራፍ ከመንግስት የወገነው መኢሶን መሲንቾን፣ ቢራን፣ ጠዲቾን፣ ፌሮን የእስር ማዕከላት በማድረግ ወጣቱን ካጎረ በኋላ አካልን በግርፋት በማቁሰል ቁስሉን በወረቀት በማቃጠል በብልት ኮዳ በማንጠልጠል ጥፍር በፒንሳ በመንቀል ምላስ በመቁረጥ አብዛኛዎቹን ካሰቃዩ በኋላ ያለ ፍርድ እነ ከበደ ገብረሃናን ከነ ወንድምየው አጥዮስ ተክለ ማርያምን፣ ታዬ አሳምነውን፣ ቸሩ ወልዴን፣ መኮንንና ሌሎች የዘነጓቸው ወጣቶችን ረሸኑ። በመቀጠልም ከተማይቱን ባሰሳ ሲያምሱ በድርጅታዊ ስራ ላይ እንዳለ በመንከር ግርማ የሚመራ አሳሽ ቡድን ያደረገውን ከበባ በሚገርም ቀልጥፍና ድቅድቁን ጨለማና የቡናውን ትግል በመጣስ በወይም ማጣጫ አመለጥኩ። መንከር በቅርቡ ስለሚያውቀኝ የተሰቀለ ጃኬቴን በማግኘቱ ቤተሰቡን በውድቅት አስጨንቆ ዘልፎ ዝቶ በመሄዱ ለከተማዋ ለመቆየትና ለመስራት ስላስቸገረ በድርጅቱ አማካኝነት ወደ ነጌሌ ተሸኘው። ወደ ነጌሌ ያደረኩት ጉዞ በሚያስፈራ የጨለማ ዋሻ ውስጥ የማለፍ ያህል ነበር። የሰው ልጅ ክብር ያልሰጠ መንግስት በፍተሻ በንብረት ላይ የሚያደርሰው ጥፋት ይሄ ነው አይባልም። ሻንጣ ይዘነጠላል፣ ፍራሽ ይቀደዳል። የማይደረግ ነገር አልነበረም። ነጌሌ ገባው። በአምሳለቃ አፈወርቅ የሚመራ ቡድን እቃ ይፈትሻል። አንድ ደብዳቤ ያገኙ፣ ከነጌሌ ወደ ይርጋለም የተላከ። ውዲቱ ገብረ ሚካኤል ላቦዘነች ላሚሶ የላከችው ነበር። ባንዳዎችን ስለመደብደባቸውና ትምህርት ማቆማቸውን የሚገልጽ። አቦዘነችን በጥፊ አጮላት፣ እያዋከቡ ወሰዷት። ፍተሻው ጠበቀ። ሻንጣ የተበረበረ ነጻ። ይዤው የመጣሁት የጓደኛዬ የብረት ሳጥን ግን ቁልፍ ባለመኖሩ ሳጥኑ ወደ ጣቢያ፣ እኔ ወደ ቤቴ በቀጠሮ ተለያየን። ጧት ቁልፉ ሲሰበር በውስጡ ኦሞ፣ ካሜራ፣ መጻሕፍት፣ ማህተም፣ ደርግን የሚያወግዝ ግጥም ተገኘ። አከተመልኝ። አፈወርቅ በሰፊ እጁ በጥፊ አይነ ስቤን አጠፋኝ። እርግጫው፣ ቡጢው፣ የማርያም ጠላት ሆንኩ። ሲበዛብኝ ጣቢያው ወለል ላይ ጭብጥ ብዬ ተኛው። ስልክ ተደወለ። ወዲያው አቶ ታደሰና ሻለቃ ከፍ ያለው መጡ። የተገኘውን ተመለከቱ። ቃሌን እንድሰጥ አዘው ሄዱ። በሶስተኛው ቀን መቶ አለቃ ኃይለ ጊዮርጊስ ደህንነት ቢሮ አደረሰኝ። በአቶ ታደሰና በረዳታቸው ሰለሞን ከተጠፈጠፍኩ በኋላ ወደ አውራጃው ፖሊስ ተወሰድኩ። ወታደር ተስፋዬ ሮበሌ የፖሊስ መርማሪ በርካታ ካድሬዎች ወዳሉበት ክፍል ይዞኝ ገባ። የመጀመሪያው ዙር ጥቃት በአይናቸው ጨረር ተፈጸመ። ፊታቸው የሲኦል ደጅ መሰለኝ። እንደገባው ሁለት አማራጭ ሰጡኝ። ኢህአፓ ነህ ወይስ አይደለህም? አይደለሁም አልኩ። አንዱ በጫማ ሌላው በክርኑ ሌላኛው በቡጢ አፍንጫዬንና አይኔን ክፉኛ መቱኝ። በዚህ ሰዓት የንስያዬን ዘልዬ ጠረጴዛ ስር ገባሁ። ገረማቸው። በድል አድራጊነት ተሳሳቁ። ማየት ተሳነኝ። የተጣደፈው ምት አስመለሰኝ። ሁኔታዬ ይባስ ያስቃቸው ጀመር። አውካኩ። ናውጣ አለኝ። አሻፈረኝ አልኩ። ፊቴ አበጠ። የተመታው አይኔ ከተፈጥሯዊ እርግብግቦሹ ውጪ ይንቀጠቀጣል። አንዱ ካድሬ እጄን ይዞ አወጣኝና አንድ ቀጫጫ በኋላ በግድት እናገራለህ፣ አሁን ሂድ ውጣ ብሎ ደጅ ላለው ፖሊስ አስረከበኝ። በታሰርኩኝ በስምንተኛውና በ15ኛው ቀን በተደረገብኝ ተደጋጋሚ የእንግልት ምርመራ እንዳልክድ እጅ ከፍንጅ ተይዣለሁ። እንዳላምንም ለጉዳዩ ባለቤት ከሆንኩኝ የሚያስጠፋኝ በመሆኑ ሲበተን ለቅሜ ያመጣሁት መሆኑን አምኜ ቃሌን ሰጠው። በ22ኛው ቀን አውራጃ አስተዳደር ቀረብኩ። ቢሮው በቀበሌ ሊቃነ መናብርት፣ በገበሬ ተመራጮች፣ በካድሬዎችና በሚመለከታቸው ባለስልጣናት ተሞልቷል። ፊት ለፊት የብርጌዱ ጥብቅ አዛዥ ኮሎኔል ረጋሳ ጅማ ጢማቸውን ገምደው በግርማ ሞገስ ተቀምጠዋል። ደነገጥኩ። ጉባኤው በመሟላቱ ሪፖርቱ በዶኩመንት ተጠናክሮ ተነበበ። የፍርድ ሐሳብ መስጠት ተጀመረ። አንድ የማላውቀው የገበሬ ተመራጭ ይህንን አውቆ የሰራ አይመስለኝም፣ ቢያውቅ ኖሮ የሚያስገድለውን ነገር በሳጥን ይዞ አይመጣም ነበር። አባትና መንግስት ልጅ ሲያጠፉ ይመክራል፣ በኋላም ይቆንጥጣል። ስለዚህ በቁንጥጫ ይታለፍ አለ። ሌላው የመደብ ጀርባው ተጠንቶና ታውቆ በእስር ይቀጣ ብሎ አስተያየት ሰነዘረ። ሌሎችም ሐሳቦች ተሰንዝረው በወህኒ እንድቆይ ወሰኑ። በዚህ አጋጣሚ በፍጹም ያልታሰበ ነገር ተከሰተ። ወላጅናቴ ዘቦቹን እንዴት እንዳለፈች ሳይታወቅ ሰተት ብላ ጉባኤው መሃል ነጠላዋን መሬት ላይ ዘርግታና ተደፍታ ጌታዬ ደህና ነኝ፣ በድህነት ቆሎ ቆርጡሜ ያሳደግኩት ልጄ ነው ማሩልኝ ብላ እግራቸው ስር ወድቃ በእንባ ለመነች። ኮሎኔሉ በይ አዳምጥሻለሁ፣ ነጠላሽን አንሺ አንቺም ተነሺ ብለው አቅንተዋት ምንድነው ችግርሽ አሏት። ጌታዬ ጠግቦ በልቶ አያውቅም፣ የድሃ ልጄ ማሩልኝ ብላ ተማጸነች። ኮሎኔሉ ወደ እኔ ዞረው ስማ አንተ ይሄ ቢወት አንተን ምን በደለ አሉኝ። አቀረቀርኩ። ልጅሽ እንደ ድህነቱ አይደለም፣ ነገም በእጃችን ይገባል። አሁን ላንቺ ስግ ውሳኔውን ሽሬዋለሁ፣ ይዘሽው ሂጂ በቃ። እሱ ግን ነገ ይሞታል አሉ። ታድሬው ዘርአይ ባዛዡ ቅር ተሰኝቶ ጌታዬ ማንም ነጠላዋን ባነጠፈች ነፍሰ ገዳይ ይለቀቃል እንዴ በማለት ያወለቀውን ባርኔጣ በትከሻው ጥብጣብ ከተተ። ኮሎኔሉ በሚፋጭ አይን ገርምመውት ለወህኒ የተጻፈውን ዋራንት ቦጫጭቀው ወደ ቅርጫት ጣሉት። ማመንም አልቻልኩም። እናቴም እልልታዋን አገለጠች። ከግቢው ተሰወርን። በ1970 ዓመተ ምህረት ድርጅታችን ሲመታ የነበረኝ ተሳትፎ በመጋለጡ እፈለግ ነበር። በየካቲት ወር የማላስታውሰው ቀን ተሰውሬ ከቆየሁበት መጥቼ የቤት አድሬ ሌሊት ልወጣ ስል ቤታችን ተከቧል። የድርጅቱን ምስጢር አሳልፌ እስከምሰጥ ያለውን የአካል ስቃይና የመጨረሻውን ፍርድ ሳስብ ራሴን ማጥፋት ተመኘው። አንድ ወታደር በሩን በርግዶ ገባና ደገነብኝ። ቤተሰቦቼ ተርበተበቱ። እዚያው የሚገለኝ መሰላቸው። ታጅቤ ወጣው። ደህንነት ቢሮ እንደደረስ ኦ ተፈላጊው ወንበዴ ኬት ተያዘ በማለት አቶ ታደሰ አላገጠ። ወደ ተጨናነቀው የእስር ክፍል ተወሰድኩ። የክፍሉ ጠረን እንደ ሰው ማደሪያ አይደለም፣ ያልተለመደ ጠረን ይገፋተራል። በድብደባ የቆሰሉ ወጣቶች በሆዳቸው ተኝተዋል። የበረቱት ኩርምት ብለው ተቀምጠዋል። አብሬያቸው ዋልኩ አደርኩ። በማግስቱ ለምርመራ ተጠራው። በአንድ ክፍል አስገብተውኝ በሚቀጥለው ክፍል ሌላ ተመርማሪ ሲሰቃይ እንዳዳምጥ አደረጉኝ። በስነ ልቦናዊው ጦርነት ልቤ ራደ። ተጨነቁ። ጠርተው አስገቡኝ። በወለሉ ላይ ራሱን የሳተ ወጣት ተዘርሯል። አካባቢው በትውከት ተበላሽቷል። መርማሪው ይሄን አናርኪስት አታውቀውም አለኝ። ታውቀውም አላውቀውም አልኩ። እንድታውቀው ይደረጋል ብሎ እጅና እግሬ በካቴና አስሮ ከቀስቲ ጋር እንድቀመጥ አዞኝ ከክፍሉ ወጣ። ወጣቱን አሻግሬ ያየሁት ዘሪውን ሚዲ ነበር። ጭንቅላቴ ውስጥ አንዳች ነገር አቃጨለ። ወዲያው መጡ። ካንጠለጠሉኝ በኋላ ከትውከቱ ላይ ጥቅሉን ካልሲ አንስተው ባፌ ከተቱ። መናገር ስትፈልግ በእጅ ምልክት ስጥ አሉኝና የዱላ ውርጅብኝ ቀጠለ። የሰራ አካላቴን አንዳች የሚቆጠቁጥ ንዝረት አኮማተረኝ። ተጨነኩ። ነፍስ ሲመጣብኝ እጄን አንቀሳቀስኩ። አወጡልኝ። እሺ የምትናገረው አለ አሉኝ። ኧረ ምን ልናገር አልኩ። እናት አፈር የበላች አባ፣ በስኳድነት የመለመለ ማን ነው? ቦምቡን እስከየት ነው የተገዛችሁት አሉኝ። እባካችሁ እኔ ምንም አላውቅም አልኩ። ካልሲውን መልሰው ጨመሩብኝ። የጠጣሁት ሻይ ልቤ ላይ ተንቀዋለለ። እንደ ተንጠለጠልኩ ለበቀኝ። ግፊቱ ባንጫዬ መጣ። ጭንቅላቴ ተቃጠለ። ራሴን ሳትኩ። ስነቃ በተነቃነቅ ቁጥር በሚጠብቀው ካቴና ውጥረት እጅና እግሬ አብጧል። እንባሬ ቆስሏል። ወላልቄያለሁ። አይዞህ ሳይጠይቁ ታወራለህ፣ በሰፊው እንጫወታለን ብለው ጣቢያ ወስደው ጓደኞቼ መሃል ወረወሩኝ። በሶስተኛው ቀን በድብደባ የቆሰለ ገላዬን በድጋሚ ካደሙኝ በኋላ ከታምራት ከበደ ጋር አገናኙኝ። ታምራት በዱላው ክፉኛ ተጎድቷል። ንገረው አሉት። መሌ ለወታደራዊ ክንፍ እንደመለመልኩ ነግሬያቸዋለሁ፣ አትደብቅ ብሎኝ አቀረቀረ። ወዲያው በርብርብ እየረጋገጡ አስወጡት። ለብልሃታቸው ይህን ቃል እንዲናገር ያስገደዱት ስለመሰለኝ አሁንም ዝግ ሆንኩ። በድጋሚ አንጠልጥለው ጠበጠቡኝ። በከፍተኛ ስቃይ ጮኩ። ቆዳዬ ሳይሆን ልቤ የሚንተፈተፍ መሰለኝ። ደከምኩ። እዛው እያለሁ በኃይሉ ተስፋዬ ተደብቀው የነበሩ 9 ቦምቦች አውጥቶ በመምጣቱ ትኩረታቸውን በመሳቡ አረፍኩ። በሁኔታው በእጅጉ ተስፋ ቆረጥኩ። ትልቅ ባይሆንም ትልቅ ሥራ ለመስራት ምኞት ነበረኝ። በዚህም የድርጅቱ ሕይወቴ መሆኑን መንፈሴ ቢያምንም፣ በወቅቱ ድብደባና ስቃይ አካሌ ቢደክምም፣ አእምሮዬ ግን ጓዙን ጠቅሎ ወደ ምርኮ ካምፕ አልገባ ብሎ በተደጋጋሚ ተወገርኩ። ምስጢር ላለማውጣት ያለው ፍላጎት ከአካል ጥንካሬ ጋር ባለመመጣጠኑ ሐሳብና ተግባር ተለያዩ። በሶስተኛው ዙር ግርፋት ፍዳይን ካየሁ በኋላ ታምራት በኮድ ስሜ አደን በሆሪዞንታል ኮንታክት የተሰጠህ ንቃ ስጣቸው አለኝ። የቱ ንቃ አልኩት። በአበበሽ በኩል እንድታስቀምጥ የተሰጠህን ማቴሪያል ብሎ በንዴት ግድግዳውን በቡጢ መታ። ታምራት በጸጸት እየተቃጠለ እንደሆነ ተረዳሁ። ዕቃውን ላስረክብ ተስማማሁ። ማታ ተኝቼ ውስጠ ባዶነት ተሰማኝ። በምሬትና በሆድባሻነት ስሜት አለቀስኩ። ጠዋት ከአበበች ካሳ ጋር አገናኙን። ክፉኛ ተደብድባለች። ዓይኗ በደም ቀልቷል። ታላቅ መንፈሳዊ ጥንካሬ ግን በፊቷ አለ። አንቺ በይቲ በቋንቋቸው አነጋግሪው አላት። አቢቲ ኮስተር ብላ ካየችኝ በኋላ መሌ የድርጅታችን መዋቅር ፈራርሷል፣ የተጋለጠውን አትደብቅ። አልቻልንም። ፈሽፋሻ የንዑስ ከበርቴ ባህሪያችን አይሎብን ለከበረ መስዋዕትነት ያልበቃን ከንቶች ሆነናል አለችኝ ፍጥም ብላ። በዚህ ጊዜ ዳዊት ዝም በይ አንቺ ሸርሙጣ፣ የታሪክ አተላ ማናባሽ ላይ ነው የምትዝችው ብሎ በጥፊ ያቃጠላት። ተንገዳግዳ ቆመች። በሳግ ባታለቅስም እንባዋ ግን በእልህ በፊቷ ይወርድ ነበር። ጥንካሬዋ ገረመኝ። የደበቅኩትን ዕቃ፣ ጥይቶች፣ አውቶማቲክ ሳንጃ፣ ፓምፍሌቶች አስረከብኩ። በቂ ስላልመሰላቸው እናቶ ታደሰ ቤታችንን አመሱት። በመጨረሻ እያዳፉ ሲያስወጡኝ ዘራይ ብሩክ ስማ፣ አንተ ጸረ ሕዝብ ደግመህ የማትመለስባትን ቤት ለአንዴና ለመጨረሻ ጊዜ ተሰናበት አለኝ። ለቤተሰቦቼ ሞቴን ማረጋገጡ ነበር። የቶርቹና የምርመራው ወንፊት ሁላችንንም እያጣራ በወህኒ አከማቸን። ከውስጣችን 25ቱ ሚያዝያ 3 ቀን 1970 ዓ.ም ተረሸኑ። ሞት ረግጦኝ ሳይሆን ተራምዶኝ አለፈ። ከዚያም ወዲህ በዳግማዊ ኢሃፓነት ተጠቁሜ በሳት ተቃጥያለሁ። የተለመደውን ስቃይ ተቀብያለሁ። በዚህም ምክንያት ዛሬም ተጠራጣሪነትን በውስጤ አምቄ ድሮን በብቸኝነት የምመራ መከረኛ ፍጡር ሆኛለሁ። አገኘው ኃይለ ጊዮርጊስ ሚያዚያወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ህግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ በአብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንዱ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢህአፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። የግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለድን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመስጠት በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ይሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ እስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጠዋት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ካመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐፊሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም ማካባቢው ኳስ ሲጫወቱ የነበሩት አዳጊዎችን ሰብስበው አንጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለች። ምኑን እንደምናዘዝ መልሼ ጠየቅኳል። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው፣ ያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከትኩ ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጽናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘራይ ብሩክ ሶሪ እኔና ሙሉ በቀለን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በ70 ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በሀገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን፣ ፈቃደኛ ሆኑ። በረጅሙ ተነፈሱ፣ አሰቡ። መቼም መሰለን ታውቀዋለህ ልጄ፣ ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድጎልቶ እያሳየኝ ነው። አቦ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ።
ስለ ኤርትራ ሙጊያ ሲናገር አቡ አይምሰልሽ ደርግ የሚያወራው ሁሉ ሐሰት ነው እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም የኤርትራ ጉዳይ መልስና መትረየ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጅ አብሬው አበድኩ ድምፁን ተከትዬ ባዘንኩ አልሆነልኝም መሬቱን ባጠጥኩ ለስንቱ ታቦት ተሳልኩ በተጋዘበት ሁሉ በሰው አገር ተሰደድኩ በመጨረሻ ቀሙኝ ብልህ ልጄን መሰለኮ እንደሚሞት ያውቅ ነበር አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ አላማኮ ነው በሞት እንኳን እንዳትጸጸች የኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ ያቺ አንደበት ተዘጋች ብለው አለቀሱ ስሜቴን መቆጣጠር አቃተኝ ወይ ልጄ መስዬ አረቄ ቀጥዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ ሐዘኑ ረታቸው አነቡ ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ ልጄ አንድ ዕለት ምን ሆነ መሰለህ ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እንባዬ እየወረደ ቀለቡን ሳቀብለው ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ እንዲያው ፍርሃት አልፈጠረበትም ስማ ቢገባህ የምንታገለው ለህዝብ ነው ለአገር ነው ብታስተውል ላንተም ነው ሆዳም ብሎ ተናገረው ፖሊሱም ተቆጣ ተወራጨ እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ እሱንም ወደ በረቱ ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ ለአገር እተርፋለሁ ሲል ለህዝብ እሆናለሁ ሲል አገርና ህዝብ የልቡን ሳያውቅለት በጥይት ተቃጠለ መስዬ ልጄ እኔ እኮ ደም አልቀፍ ነው የቀረኝ እምባዬ እንደሆን ደርቋል አንዴ ዲላ አንዴ ክብረ መንግስት አንዴ ቦረና ዋና ይሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳን ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ውዬ ሌሊቱን ለ12 ሰዓት ያገደሉት አለቀሱ ከዚያማ ምን እልሃለሁ ይሄ ቤት ዙሪያው ተከበበ 3 ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው ሰው ሁሉ ሸሸን ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን እሳት እንኳን ከቤታችን አይጫርም የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልወልነው ነገር አለ ምን ያልተባልነው አለ ለማንም አረመኔ መወዳጃና መሻሻም ያሆንን ይኸው አለፈ በጣም የሚገርም ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከልክሎ እማዬ እኔ ወታደርነት እቀጠራለሁ እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለክልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል መሐንዲስ ነበር ውጭ አገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት እንደምቦሳ የሚቦርቅ ሜዳም ማይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው ጭምት ሆነ የሰው ድምፅ ጠላ ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ እኔ ፈራሁት ፈራሁለት ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታብ እየቀመጣለው ስል መቼም ተግስጥሩ ነው ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳና ያልኩህ ልጄ አቡ ይሃውሬ ምክንያት ካገኛ አይተወኝም አንድ ቀን ያጠፋኛል እኔ ወደ ውጭ መሄድ ፈልጌያለሁ አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው ያገሬን ሀብት አልዘረፍኩም ህዝቦቿንም አልበደልኩም ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ አሁንም እዛው ነው ይጽፍልኛል ድምጡንም አላጠፋብኝም ይረዳኛል ሌሎቹም እንዲሁ ይችን ደግ መሬት ተሰብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተፈደዋል ያረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆች የጽፈውልኛል እድሜ ለመንግስቱ ኃይለማርያም እያለ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ አበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ይሃፋ እውነተኛ ነበር እውነተኛ ነው ተብሎ ታሪኩን ለመስክርነት እንዲህ መጠየቃችን ራሱ ትልቅ ድል ነው አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው ይሄን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ ኑ እንመስክር እንድትል ያበቃህ አምላክ እግዚአብሔር ይመስገን ብለው መሪቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሪቷን ሳም ማደረጓት ይገርማል ይሃፓ የወጣቶችን አምሮ ብቻ ሳይሆን የወላጆችንም ልብ አብስሏል እጅግ በጣም ገማችና አንደበተ ርቱ እናት ናቸው ተሰነባበት መምህር ወርቃገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸረ አብዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከስራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው ያብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ህግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት አዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ ባብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለል ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አረመኔዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ከማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢህአፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታዘርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። የግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመስጠት በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ኢህአፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ እስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው፣ ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጧት ለሽንት መውጣት ባለመቻሉ በሦስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ከመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐፊሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አምበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ኢህአፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከት ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጥናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ። ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ ግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ተመረጸ። ዘራይ ብሩክ ሶሪ እኔና ሙሉ በቀረን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በህዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የህዝብ ማጽናኛ ማካካሻ ሆነን ከኢዲዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል።
ጠቅላላ ፕሮግራማችን በዚሁ ይጠቃልላል።